ንጉስ ያላችሁ ሁሉ እንድታወጡ ፈልጋለሁ። እባካችሁ ይህን መልእክት ስትሰሙ ወይም ይህን ትምህርት የምትከታተሉ ሰዎች መጽሐፍ ቅዱሳችሁን እያወጣችሁ ምልክት እያረጋችሁ ብትጓዙ ጥሩ ይመስለኛል። ለእናንተ ቀሪ የምታስታውሱት ነገር እንድታስቀሩ አንደኛ ተሰሎንቄ ምዕራፍ 1 ከቁጥር 2 እስከ 10 ድረስ ያለውን አነባለሁ። ይህ የመንፈስ ቅዱስ ምዕራፍ ነው። ማለቴ መንፈስ ቅዱስ ተደጋግሞ የተጠቀሰበት ክፍል ነው እና እኔ አሁን ሳነበው ልብ በሉ እዚህ ላይ ናፒቾ ሰላም God bless you brother. Good to see you again. ጌታ ሆይ ስለ ቃልህ እናመሰግናለን። ከዚህ ደቂቃ ጀምሮ አእምሯችንን ሀሳባችንን ሁሉ አንተ ተረከብ። አስተምረን፣ ስውር የሆነውን ነገር የሰው አእምሮ ሊረዳው የማይችለውን ነገር እባክህ ጌታ ሆይ አንተ አስተምረን፣ ቅረጽልን፣ አእምሯችንን ከፍተህ እንድንገነዘበው አድርግ። ተማርነውም ለሕይወታችን ይሁን በኢየሱስ ስም አሜን። ጳውሎስ ከመጀመሪያ ያለው ጀምሬ ላንብበው፣ ብዙ አይደለም። ጳውሎስና ስልዋኖስ ጢሞቴዎስም በእግዚአብሔር አብ ይሁላችሁ፣ በእግዚአብሔር አብ በጌታ በኢየሱስ ክርስቶስ ስም ወደ ምትሆን ወደ ተሰሎንቄ ሰዎች ቤተ ክርስቲያን ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋ ሰላም ለእናንተ ይሁን። እየደገመ እንግዲህ አብ ወልድ መንፈስ ቅዱስን ይጠቅሳል። ቁጥር 2 በጸሎታችን ጊዜ ስለ እናንተ ስናሳስብ የእምነታችሁን ስራ የፍቅራችሁንም ድካም በጌታችንም በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት በአምላካችን በአባታችን ፊት ይውላችሁ። ወልድን አብን ጠቅሳል የደጋገመ በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁልጊዜ በሁላችሁ ምክንያት እናመሰግናለን። በእግዚአብሔር የምትወደዱ ወንድሞች ሆይ እንደ ተመረጣችሁ አውቀናልና ወንጌላችን በኃይልና በመንፈስ ቅዱስ ሶስተኛው አካል በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣምና በእናንተ ዘንድ ስለ እናንተ እንዴት እንደነበርን ታውቃላችሁ። ደግሞም እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ። እኛንና ጌታን የምትመስሉ ሆናችሁ ስለዚህም በመቄዶንያና በአካያ ይኸውላችሁ እኛንና ጌታን ኢየሱስን ነው የምትመስሉ ሆናችሁ ስለዚህም በመቄዶንያና በአካያ ላሉት ምእመናን ሁሉ ምሳሌ ሆናችሁላቸው። ከእናንተ ወጥቶ የጌታ ቃል ጌታማ የጌታ ኢየሱስ ቃል በመቄዶንያና በአካያ ብቻ አልተሰማምና ነገር ግን ምንም እንድንናገር እስከማያስፈልግ ድረስ በእግዚአብሔር ዘንድ አብ የሚሆን እምነታችሁ በሁሉ ስፍራ ተወርቷል። እነሱ ራሳቸው ወደ እናንተ መግባትን እንዴት እንደነበረ ስለ እኛ ይናገራሉና ለሕያውና ለእውነተኛ አምላክ አብ ታገለግሉ ዘንድ ከሙታንም ያስነሳውን ልጁን ኢየሱስ ክርስቶስን ወልድ ከሚመጣውም ቁጣ የሚያድንን ከሰማይ ጠብቁ ዘንድ ከጣዖታት ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ። ይህን ክፍል ማንበብ የፈለግኩት አብ ወልድ መንፈስ ቅዱስ እየተደጋገሙ በመጽሐፍ ቅዱስ ውስጥ በአዲስ ኪዳን ውስጥ ተጽፈዋል እና አብ ወልድ መንፈስ ቅዱስ ቃሉ ውስጥ ያለ ነገር ነው ለማለት ነው። ቃሉ ውስጥ ያለ ነገር ነው ከመረዳታችን በላይ እና ዛሬ ማታ ስለዚሁ ደግሞ ትንሽ የተሻለ መረዳት ይሰጠናል ብዬ የማስበውን ትምህርት ይዤ መጥቻለሁ። እንደዚሁ በየቀኑ እግዚአብሔር እንደፈቀደልን እንቀጥላለን እና አመሰግናችኋለሁ ስለምታዳምጡ። ተስፋ አደርጋለሁ ሁላችሁም ቁም ነገር ብላችሁ እንድታዳምጡ። ምክንያቱም አንድ ነገር ልንገራችሁ፣ ብዙ ሰዓት የፈጀው ነው ይህን ትምህርት ማዘጋጀው። እንዲሁ ዝም ብሎ የሚመጣ ነገር አይደለም። ብዙ ብዙ ሰዓት እያሳለፍኩ ስለሆነ ድግሴን ብትበሉልኝ ደስ ይለኛል። ደግሞም ሁለትም ሶስትም ሆናችሁ በተሰበሰባችሁበት እኔ ከእናንተ ጋር ነኝ ብሏል። ሁለትም ሰው ቢያዳምጠኝ ለእኔ በቂ ነው እና ብቻው ሪኮርድ እየተደረገ ነው። እያንዳንዱ ሜሴጅ እስካሁን ድረስ ያመለጠ ያለ አይመስለኝም። ኦኬ እሺ፣ አለ ግን ሜሴጁ በየጊዜው በሪያም ሹጋ አለ። በምትፈልጉበት ጊዜ እሷ ደውላችሁ ከእሷ ጋር ተነጋግራችሁ ማግኘት የምትችሉ ይመስለኛል። ሌላ እዚህ መግቢያ ላይ መናገር የምፈልገው ነገር አለ። ብዙ ጊዜ እዚህ ውይይት ላይ ሰዎች አንዳንድ ቃላት ያለ አግባብ ሲጠቀሙ ስለምሰማ ያንን እንዶ ለማስታወስ ለማብራራት ነው። ብዙ ጊዜ ሰዎች ወይ ሲጸልዩ ወይም አንዳንድ ገለጻ ሲያደርጉ እግዚአብሔር ከላይ ከጸባኦት በጎበኘን እንደዚህ የሚል ንግግር ይናገራሉ። ከላይ ከጸባኦት ከየት እንደመጣ አላውቅም። መሆን ያለበት ከላይ ከአርያም ነው። ምክንያቱም ሁለቱ ቃላቶች ትርጉማቸው የተለያየ ነው። ጸባኦትና አርያም መጀመሪያ ጸባኦትን ላስረዳ። ጸባኦት የሂብሩ ቃል ነው። ጸባ ሲል ሰራዊት አርሚ ማለት ነው። አርሚ ጸባኦት ኦት ሲል የብዙሃን ነው፣ ብዙ ሰራዊት። ስለዚህ እግዚአብሔር ጸባኦት ሲል እግዚአብሔር የሰራዊት አምላክ ማለት ነው። ብዙ ጊዜ እግዚአብሔር ራሱን የሰራዊት አምላክ ብሎ የሚገልጸው የውጊያ ነገር፣ የውጊያ መንፈስ፣ ድል የማድረግ ነገር፣ ያንን ሲገልጽ እግዚአብሔር ራሱን የሰራዊት አምላክ እንዲህ ይላል ብሎ ይመጣ ይናገራል። እና ጸባኦት ማለት ሰራዊት ማለት ነው እንጂ ከላይ ከጸባኦት ስትሉ ከላይ ከሰራዊት ማለት ትርጉም አይሰጥም። እና ጸባኦት ሰራዊት፣ የሰራዊት ጌታ ማለት ነው። ከላይ ማለት ከፈለጋችሁ ጸባኦት ሳይሆን አርያም የሚለው ቃል ነው። ከላይ ከአርያም፣ አርያም ማለት ከፍታ ማለት ነው። ኤሌቬሽን፣ ከፍታ፣ ሰማያት ወይም ብዙ ጊዜ ዕብራውያን እግዚአብሔር ለማለት በጣም ስሙ መጥራት ስለሚፈሩ ከላይ ከሰማይ ይላሉ። ወይም አንዳንድ ጊዜ ሰማይ ያውቃል፣ ሰማይ ይረዳናል ይላሉ። እግዚአብሔርን ክቡር ስም ላለመጥራት ሰማይ ይላሉ። ያ አርያም ነው እና እግዚአብሔር ከላይ ይርዳን ማለት ከፈለጋችሁ ከላይ ከአርያም ማለቱ ቴዎሎጂካሊ ትክክል ይመጣል። ጸባኦትን ግን ከተጠቀማችሁ እግዚአብሔርን ከሰራዊት ጋር ስታያይዙት ነው። ጌታ ይባርካችሁ። ብዙ ብዙ ጊዜ ውይይት ላይ ወገኖች ይህን ሲጠቀሙ ስለምሰማ ያለ አግባብ መሆኑን ልገልጽላችሁና ቃሉን ትርጉሙን ልነግራችሁ ፈልጌ ነው። ቀጥሎ የኒቅያን የሃይማኖት መግለጫ ደግሞ ዛሬ ደግሜ ያነብላችኋለሁ። የኒቅያ የሃይማኖት መግለጫ ልብ በሉና ቃሉን አዳምጡ። ይሄ የተጻፈው በጥንቃቄ ነው። በተለይ ኦሪጂናሉ ግሪክ ነው። ግሪኩ የተጻፈው በጣም 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 በጥንቃቄ ነው እየተተረጎመ ሲሄድ እየላላ ነገሩ እየቀጠነ ይሄዳል። እና ልብ በሉና አዳምጡ። ይህንን እነ አትናቴዎስ እነ እስክንድር ሲጽፉት በጣም ተጠንቅቀው ነው የጻፉት። አብና ወልድ መንፈስ ቅዱስ አንድ መሆናቸውን ለመግለጽ ሶስትም ደግሞ መሆናቸውን ለመግለጽ ሁሉን በሚችል ሰማይና ምድርን የሚታየውና የማይታየውን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ አምናለሁ። አብን ብቻውን አምላክ ይለዋል። እርሱ ብቻ የአብ ልጅ በሚሆን ኢየሱስ ክርስቶስ የአብ ልጅ ነው፣ ግን እርሱ ብቻ የሚሆንበት መንገድ የተለየ ነው። እናንተና እኔ እግዚአብሔር ልጆች ነን፣ የእኛ ደግሞ የእግዚአብሔር ልጅነት የተለየ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ልጁ እኛና እናንተ ደግሞ በክርስቶስ ደም በኩል በዳግም በመወለድ በኩል የእግዚአብሔር ልጅ ነው የሆን ነው የተለየ ነው። የእሱ ልጅ መሆን አንድያ ልጁን ይላል the only begotten son ይለዋል ዮሐንስ ወንጌል ላይ አንድያ ልጁን። እርሱ ብቻ የአብ ልጅ በሚሆን ዓለም ሳይፈጠር ከአብ በተወለደ ልብ በሉ ኢየሱስ በኋላ ገልጸዋለሁ ብቻ ኢየሱስ የእግዚአብሔር ልጅ የሆነው ከድንግል ማርያም ከተወለደ በኋላ አይደለም። በጣም አስፈላጊ ነጥብ ነው። ኢየሱስ የአብ ልጅ የሆነው ከድንግል ማርያም ከተወለደ በኋላ አይደለም። ዓለም ሳይፈጠር ከአብ በተወለደ በኋላ አብራራዋለሁ። ከአምላክ በተገኘ አምላክ ኢየሱስን ነው። ከአምላክ በተገኘ አምላክ፣ ከብርሃን በተገኘ ብርሃን፣ ኤሰንሱ አንድ ነው ማለት ነው። ከአንድ ውሃን የተቀዱት እንደ ማለት ነው። ከብርሃን በተገኘ ብርሃን፣ ከእውነተኛ አምላክ በተገኘ እውነተኛ አምላክ፣ በህልውናው ከአብ ጋር አንድ በሆነ በተፈጠረ ሳይሆን በተወለደ። ምክንያቱም አሪዮስ ያመጣው ክርክር የተፈጠረ ነው፣ እሱ ዝቅተኛ ነው፣ ከመላእክት በላይ ከእግዚአብሔር በታች የሆነ ፍጡር ነው ነው የሚሉት ምስክሮች። በተፈጠረ ሳይሆን በተወለደ ሁሉ በእርሱ በሆነ ስለ እኛ ስለ ሰዎች ስለ ደህንነታችንም ከሰማይ በወረደ በመንፈስ ቅዱስ ከድንግል ማርያም ስጋ ነስቶ ሰው በሆነ ስጋ ነስቶ ነው የሚለው የድሮ አማርኛ ነው። በጴንጤናዊው በጲላጦስ ዘመንም አሁን ሂስትሪ ውስጥ ያገባውና ስለ ኢንካርኔሽን ነው የሚናገረው። ስለ ኢንካርኔሽን በጴንጤናዊ በጲላጦስ ዘመን ስለ እኛ በተሰቀለ መከራ በተቀበለ በሞተ መስቀል ላይ ሞተ እንጂ አላንቀላፋም ወይም ፌይንት አላረገም። ሞቶ ተመስክሮ መሞቱ ነው መቃብር ውስጥ የወሰዱት። በሞተ በተቀበረም በቅዱሳት መጽሐፍትም እንደ ተጻፈ በሶስተኛ ቀን ከሙታን ተለይቶ በተነሳ ወደ ሰማይም በወጣ በአብ ቀኝ በተቀመጠ በአብ ቀኝ በተቀመጠ ግራና ቀኝ የሚቀመጡ ሰዎች ሁለት ልዩ ልዩ ሰዎች ናቸው። እኔ ከራሴ ቀኝ መቀመጥ አልችልም። እኔ ከራሴ ቀኝ ወይም ከራሴ በስተግራ በኩል መቀመጥ አልችልም። ከኔ በስተቀኝ ወይ በስተግራ መቀመጥ የሚችል ሰው ሌላ ሰው ነው። በሕያዋንና በሙታን ሊፈርድ ዳግመኛ በክብር በሚመጣ ለመንግስቱም ፍጻሜ በሌለው በአንድ ጌታ በኢየሱስ ክርስቶስ አምናለሁ። ይሄ ሁሉ ስለ ወልድ ነው። አጥብቀው የተናገሩት ምክንያቱም የኒቅያ ጉባኤ የተሰበሰበው ኢየሱስ ክርስቶስ ማን ነው ለሚለው ጥያቄ መልስ ለመስጠት ነው። እና አርዮስ እየተነሱ ስላወናበዱ ትንሽ ቆይቶ ደግሞ ሳቤሊየስ የሚባል ሰው ተነስቶ እሱም እንዲሁ የውንብድና ስራ ስለጀመረ የቤተ ክርስቲያን አበው ተሰብስበው ይህን ነገር ለዘላለሙ በሚስማር መምታት አለብን፣ እውነቱ መጻፍ አለበት ብለው ነው ይህን ነገር ያሰፈሩት። ቀጥሎ ከአብና ከወልድ ጋር በሚሰገድለትና በሚከበር ከአብና ከወልድ በሚሰርጽ በነቢያት በተናገረ የሕይወት ጌታና ሰጪ በሆነ በመንፈስ ቅዱስም አምናለሁ። የሁሉም በሆነች በአንዲት ቅድስት የሐዋርያት ቤተ ክርስቲያን አምናለሁ። ለኃጢአት ማስተሰሪያ በአንዲት ጥምቀትም አምናለሁ። የሙታንን ትንሣኤና ገና የሚመጣውን ዓለም ሕይወትም እጠባበቃለሁ። አሜን። ይህንን ትምህርት እስክንጨርስ ይህን የደጋገምኩ ማንበቢ አይቀርም። ምክንያቱም ተደጋግሞ ሲነገር አእምሮ ውስጥ ለማስታወስ ይቻላል። ብዙ ችግር ያለው አሁን በአንዳንድ እምነቶች መሀል ያለው ክርክርም የሚነሳበት ምክንያት የእስልምና ሃይማኖት ተከታዮችም የማይገባቸው ምክንያት እንደው ልንገራቸው። እኛ ሰዎች ነን፣ ፐርሰን ነን እያንዳንዳችን። ስለዚህም ረዘም አድርጌ አስረዳለሁ ቀጥዬ። እኛ ዊ አር ፐርሰንስ። የምናስበው አብ ወልድ መንፈስ ቅዱስ ስንል ሶስት የተለያዩ ፐርሰንስ ፐርሰን የሚለውን ቃል መጠቀም ፈልጋለሁ። ምክንያቱም ዲክሽነሪ ውስጥ እጄ ሳይ አማርኛ ዲክሽነሪ ውስጥ እንግሊሽ አማሪክ ዲክሽነሪ አለ ኮምፒውተር ላይ፣ እዛ እጄ ሳይ ፐርሰን የሚለውን ሰው ይለዋል። ፐርሰን ሰው ነው። እርግጥ ወይም ሰው ፐርሰን ነው። ነገር ግን ሰው ብቻ አይደለም ፐርሰን፣ እግዚአብሔርም ፐርሰን ነው። ፐርሰናሊቲ አለው። ፐርሰን የምንለው ኮንሽንስ ያለው ህልውና ያለው ማንነቱን የሚያውቅ የሚያስብ የማሰብ ችሎታ ማለት ያለው ኮንሽስ የሆነ ነው ፐርሰን የሚባለው። እና እግዚአብሔርም ፐርሰን ነው፣ ግን ስፒሪት ነው እግዚአብሔር። ፐርሰን ስንል አጥንትና ስጋ ያለው ብቻ አይደለም ፐርሰን የሚባል፣ ስፒሪትም ፐርሰን ነው። ፐርሰን ይናገራል፣ ያስባል፣ ያዝናል፣ ይቆጣል፣ ይመራል፣ ያስተምራል፣ ይገስጻል፣ ይፈጥራል። አክቲቪቲ አለው ፐርሰን። ስለዚህ አጥንትና ስጋ ብቻ ያለው አይደለም ፐርሰን። ጎድ ኢዝ አ ፐርሰን። ሰው ነው ማለታችን አይደለም። እንግዲህ በዚህ ተርም ስለምናስብ ሶስቱ አንድ መሆናቸው አንዱ ሶስት መሆኑ በጣም ያስቸግራል ለመረዳት። ምክንያቱም የምናስበው ውስን በሆነ በሰው አስተሳሰብ ነው። ግን ጎድ ኢዝ ስፒሪት። ስፒሪት ከሆነ ሶስትም አንድም መሆን ለስፒሪት ቀላል ነው። ይሄን ከተረዳችሁ የስላሴ ትምህርት የተሻለ ይገባችኋል ብዬ አስባለሁ። የተሻለ አጥንትና ስጋ ደም አድርጋችሁ ካሰባችሁት ሶስቱ አንድ መሆን አንዱ ሶስት መሆን ለመረዳት በጣም ያስቸግራል። መንፈስ ስፒሪት ግን ከሆነ ሶስቱ አንድ መሆን አንዱ ሶስት መሆን በጣም ቀላል ነው። የስፒሪትን አሰራር ብዙ አናውቅም እዚህ ምድር ላይ። በጣም የተለየ ምስጢር ነው። እንደው ከዚህ ጋር የሚመሳሰል ምሳሌ ልንገራችሁ። ለምሳሌ አንድ ብርጭቆ፣ ሶስት ብርጭቆ ውሃ ያዙ። ሶስት ብርጭቆ ውሃ ከአንድ እንስራ የተቀዳ ፊታችሁ አስቀምጡ። ሶስት ውሃ ነው ፊታችሁ ያለው፣ ወይም ሶስት ብርጭቆ ውሃ። ያንን ሶስት ብርጭቆ ውሃ አንድ ሌላ ብርጭቆ አምጡና ሶስቱንም አንድ ላይ ገልብጡት። ምናልባት ብርጭቆ ከፍ ይላል፣ ምክንያቱም ሶስቱ ብርጭቆ ስለተገለበጠበት ከፍ ማለት አለበት። ግን አንድ ብርጭቆ ነው። አሁን ያ ሶስቱን ብርጭቆ አንድ ብርጭቆ ሲገለበጥ ያ አንድ ብርጭቆ ውሃ ነው። ውሃውን ግን መለየት አትችሉም። የትኛው ጠብታ ከየትኛው ብርጭቆ እንደመጣ መለየት አትችሉም፣ ቀለም የለውምና። ስፒሪትም እንደዚሁ ነው። ስፒሪት ሲፈልግ አንድ ይሆናል፣ ሲፈልግ ሶስት ሊሆን ይችላል። ያንን አንድ ብርጭቆ ውስጥ ያለው ውሃ መልሳችሁ በሶስት ትንሽ ብርጭቆ ብትቀዱት ያው ውሃ ነው። ጥራቱም ጣዕሙም ኬሚስትሪውም ዘ ሴም ዋተር። በአንድ ብርጭቆ ብትቀዱት በሶስት ብርጭቆ ብትቀዱት ዘ ሴም ዋተር። ምናልባት ይሄ አብ ወልድ መንፈስ ቅዱስ ስፒሪት ስለሆኑ እግዚአብሔር መንፈስ ስለሆነ ይሄ የውሃው አናሎጂ የውሃው ምሳሌ የተሻለ ስላሴን ያብራራል ብዬ አስባለሁ። እንቀጥላለን። ዛሬ ብዙ ጊዜ የማሳልፈው ቃላት በመተንተን ነው። ቃላት ቀደም አድርጌ አርያምና የጸባኦትን አስረድቻለሁ። ቀጥሎ አሁንም የጀመርኩትን እቀጥላለሁ። ፐርሰን የሚለው ፐርሰን አብ ወልድ ስንል ሁለት የተለያዩ ፐርሰናሊቲ ናቸው። ፐርሰን ናቸው፣ ሰው ናቸው ማለት አይደለም። አንዱ ሌላውን የወለደ አብ ካለ ወልድ አለ ማለት ነው። ወልድ ካለ አባት አለው። አንድ ሰው ወልድ ስትሉት የግድ አባት መኖር አለበት። አብ ደግሞ ስትሉት የግድ ልጅ አለው ማለት ነው። እና እነሱ ሁለት ፐርሰንስ ናቸው። አባት ልጁን የወለደ፣ ልጅ ደግሞ ከአባቱ የተወለደ። ሁለት ልዩ ፐርሶናሊቲ። በመጽሐፍ ቅዱስ አንጻር አብና ወልድ ስንል ስለ ሪሌሽንሺፕ ነው የምንነጋገረው። ሪሌሽንሺፕ በሁለቱ መካከል ያለውን ግንኙነት፣ ያለውን መቀባበል፣ ሪሌሽንሺፕ ያለውን ፍቅር፣ ዝምድና ልበለው። ይህም አባትና ልጅነት በአብና በወልድ መሀል ያለው አባትና ልጅነት ዘለዓለማዊ ነው፣ ኢተርናል ነው። ቅድም እንዳልኩት ኢየሱስ የአብ ልጅ የሆነው ከድንግል ከተወለደ በኋላ አይደለም። እንደዚህ ነው የሚሉ የሃይማኖት ክፍሎች አሉ። አይደለም፣ ከዘለዓለም ኢየሱስ ኢተርናል መሆኑን ቃሉ ይናገራል። አብ ወልድ መንፈስ ቅዱስ የግላቸው የሆነ ኮንሽስነስ አላቸው። አዌርነስ፣ ሴልፍ አዌርነስ ማለት ነው። ይቅርታ ጉልኝ፣ ብዙ እንግሊዝኛ ቃላት እጠቀማለሁ፣ ወድጄ አይደለም። አማርኛችን በዚህ ወይ የዳበረ አይደለም ወይ ያላቀውም። ዋናው ነገር ነገሩ ለእናንተ ለማስረዳት ምንም ቃል ልጠቀም መጠቀም አለብኝ እና የግላቸው የሆነ ኮንሽስነስ አላቸው። ንቃተ ህሊና በሉት። ንቃተ ህሊና ብሎ ተርጉሞታል፣ ግን በትክክል አይመስለኝም ትርጉሙ። ኤኒዌይ የህሊና መንቃት አላቸው። ሶስቱ አንድ አምላክ በሚል ስያሜ ይታወቃሉ። እንግዲህ ትሪኒቲ የሚለው መጽሐፍ ቅዱስ ውስጥ የለም። ለምን ልንጠቀምበት አይገባም የሚሉ ወገኖችም አሉ። ሌሎችም ቃላቶች አሉ እንግዲህ መጽሐፍ ቅዱስ ውስጥ የሌሉ ግን ያስፈልጋሉ። ስላሴን የተጠቀሙበት ሶስቱን ስላዩዋቸው መጽሐፍ ቅዱስ ውስጥ በየስፍራው ስላሉ ትሪኒታስ የሚል የላቲን ቃል አመጡና ያንን ሰጧቸው። ለመሰየም የተደረገ ነው፣ ለመግለጽ ሶስት አሉ ተጻፉ፣ አብ ወልድ መንፈስ ቅዱስ ሶስት ናቸው በሚል ነው። እና ደግሞ ሶስትም ሆኖ ደግሞ ኑሜሪካል ሶስት ሳይሆኑ ስናያቸው ደግሞ አንድ ይሆናሉ። ያ ቅድም ያልኩት ሶስቱ ብርጭቆ ውሃ አንድ ብርጭቆ ውስጥ ሲገለበጥ እንዳየ ነው። መቼም እግዚአብሔርን በደንብ የሚገልጽ ምሳሌ የለም። በኢሳይያስ 40 ላይ ጌታ ከምን ጋር ታመሳስሉኛላችሁ ይላል። ከምን ጋር ታወዳድሩኛላችሁ? በምንስ ታስመስሉኛላችሁ ይላል። እሱን ለመግለጽ በተፈጠረ ነገር እሱ መግለጽ አንችልም። ውሃም ይሁን የፀሐይ ምሳሌ የሚጠቀሙ ሰዎች አሉ። ፀሐይም ይሁን ምንም ይሁን እግዚአብሔርን የሚገልጽ የተፈጠረ ነገር የለም። ብቻ ቅድም እኔ ብርጭቆና የውሃ ምሳሌ አምጥቻለሁ ትንሽ ይረዳል በማለት ነው እንጂ እግዚአብሔር በብርጭቆና በውሃ ይመሰላል ማለት አይደለም። እዚህም ላይ መጠንቀቅ አለብን። መልካም። ለምሳሌ ሚሌኒየም የሚል ቃል አለ። ክርስቶስ ሺህ ዓመት ይነግሳል የሚለው ሚሌኒየም የሚለው ቃል መጽሐፍ ቅዱስ ውስጥ የለም። ኢንካርኔሽን የሚል ቃል አለ። የክርስቶስ ስጋ መልበስ በአማርኛ ሁለት ቃል ተጠቅመን ስጋ ለበሰ እንላለን፣ ወይም ስጋ መልበሱ፣ ወይም ምናልባት ተዋህዶ ለዛ ይተካ እንደሆነ አላውቅም። ፈረንጆች ኢንካርኔሽን ይሉታል። እነዚህ ብዙ ቃላቶች አሉ መጽሐፍ ቅዱስ ውስጥ የሌሉ፣ ነገር ግን ያንን ነገር ስለሚያስረዱ እንጠቀምባቸዋለን። ስለ ፐርሰን እግዚአብሔር ፐርሰን ነው የሚል ቃል የለም። ነገር ግን ይህን ያልኩትን እግዚአብሔርን ባህሪያት ስለሚዘረዝር ፐርሰን የሚለውን እንጠቀማለን። ዮሐንስ ፐርሰን ነበር። ጴጥሮስ፣ ሙሴ፣ አብርሃም፣ ሰይጣንም ፐርሰን ነው። ሰይጣን ሰው ነው ማለት አይደለም፣ ፐርሰን ነው። ፐርሰናሊቲ ያላቸው። ስለዚህ ቅድም መጀመሪያ እንዳልኩት ፐርሰን ለሰው ብቻ መወሰን የለበትም። ሚካኤልም ገብርኤልም ሁለት የተለያዩ ፐርሰንስ ናቸው። ሌላው እዚህ ላይ መጥቀስ የምፈልገው አብ ወልድ መንፈስ ቅዱስ ስንል ፐርሰን ማለታችን ነው እንጂ የሚታወቁበት ሚና አይደለም። አንዳንድ ክፍሎች ምን ብሎ ያስተምራሉ? አንድ ቀን አብ ሆኖ ይመጣል፣ ሌላ ቀን ወልድ ሆኖ ይመጣል፣ በሌላው ቀን መንፈስ ቅዱስ ሆኖ ይመጣል። ያው አንድ ነው። ኢየሱስ አብ ነው፣ መንፈስ ቅዱስም ኢየሱስ ነው፣ አብም ኢየሱስ ነው። ስለዚህ ፊቱን እየለወጠ መልኩን እየለወጠ ይመጣል እንጂ ያው አንድ አምላክ ነው። ትሪኒቲን ያቃለሉ መስሏቸው ነው፣ የስላሴን ትምህርት ያቃለሉ፣ ችግሩን ያስወገዱ መስሏቸው ይመስለኛል ይሄን የሚሉት። ግን አይደለም። ምክንያቱም ሚና ለውጦ ይመጣ ብለን ብንቀበል ሶስቱ ሲነጋገሩ አብስ ወልድን ሲያነጋግረው ምን ትሉታላችሁ? በጥምቀቱስ ጊዜ አብ ከሰማይ ሲናገር ወልድ ውሃውስ ሲጠመቅ መንፈስ ቅዱስ በርግብ አምሳያ መጥቶ ሲያርፍ ሶስቱንም እዛው በቅጽበት ሴም ሞመንት ሶስቱን እናያለን። እንዴት ሆኖ ነው ሚና ለውጦ የመጣው ወይም ማስክ ለውጦ የመጣው ፊቱን ለውጦ የመጣው? ብዙ ቦታ ዕብራውያን ውስጥ በኋላ የምናየው ጥቅስ አለ። እግዚአብሔር አብ እግዚአብሔር ወልድን አምላክ ሆይ ብሎ ያነጋግረዋል። እና ስላሴንም የተቀበልነው ቀሎን አይደለም፣ ነገር ግን ቃሉ ውስጥ ያለውን ለመለወጥ ፈቃድ የለንም። ለሰው መረጃ እንዲመች፣ ለሰው አእምሮ እንዲመች አድርገን ለመለወጥ መብት የለንም። አዎ ጌታ ኢየሱስ እኔና አብ አንድ ነን ብሏል። እኔና አብ አንድ ነን ሲል ምን ማለት ነው? ኑሜሪካሊ አንድ ነን ማለት አይደለም። እኔና አብ ማለቱ ራሱ ሁለት ልዩ መሆናቸውን ያስረዳል። አንድ ነን ሲል በባህሪ በመለኮታዊ ባህሪ ዘ ሴም ነን ዩኒቲ አለን ማለቱ ነው። ለምሳሌ እኔና ባለቤቴ አንድ ነን እላለሁ። እኔና ባለቤቴ ሁለት ሰዎች ነን። እኔ የምለብሰው ሱሪ፣ እሷ የምትለብሰው ቀሚስ። ቀሚስ ለብሼ ብቅ ብል ሰው ይስቃል። እኔና ባለቤቴ አንድ ነን ስል ሀሳባችን፣ ምኞታችን፣ ፕሮግራማችን፣ ፕላናችን እንስማማለን ማለቴ ነው እንጂ እኔና ባለቤቴ ሁለት የተለያየን ፐርሰናሊቲ መሆናችንን ማንም አይስተውም። እሺ፣ እቀጥላለሁ። ለምን ሰሙኛላችሁ? የሚሰማኝ ሰው አለ? እስቲ ቴስት ነው ይሄ። Anybody there? Special power, no picho, ayla maskal, ulda, God bless you. Geta ikbar, no die but Jesus, beriyash, mishu, solen, turunye, geta ibar kacho, okay, yiva kanyal, thank you. Dumbiye zi, microphone ustan dahi chohu, indal chohu, yeno. Yabi, God bless you. Eshi. ይሄ ክርስቶስ መልኩን እየለወጠ ይመጣል የሚለው ትምህርት ሞዳሊዝም ነው። ሞዳሊዝም በሞድ አብ ስሙን እየለወጠ በተለያየ ሚና ቀርቧል። አብና ወልድ ማለት በሁለት የተለያዩ ሰዎች ጎን ለጎን የሚቆሙ ሰዎች ናቸው። እርስ በርስ የሚነጋገሩ አንዱ አባት ሁለተኛው ልጅ የሚሆንበት አሰራር ያላቸው። ስለዚህ አብ ፐርሰን ነው፣ ወልድ ፐርሰን ነው፣ መንፈስ ቅዱስ ፐርሰን ነው። ትሪ ፐርሰንስ ኢን ዘ ጎድ ሄድ። ያንን ነው እንግዲህ ትሪኒታስ ብለው ስም የሰጡት። ትሪ ፐርሰንስ ኤንድ የት ዋን ጎድ። እንዴት ሶስት አንድ ይሆናል የሚለው ነው ጭንቅላታችን የበጠበጠው። ስፒሪት ናቸው። በአጥንትና በስጋ በደም አታስቡት፣ ስፒሪት ናቸው። የስፒሪትን አሰራር ገና አልተረዳንም፣ አናውቅም። የስፒሪትን አሰራር ገና አናውቅም። እኛ የምንኖረው በስፒሪት ዓለም አይደለም። ስለዚህ ያስቸግራል ያንን መረዳት። ግን እግዚአብሔር ስለዛ ያለውን መቀበል አለብን። ይህን እየደጋገምኩ ሀመር እያረኩት ነው። ስላሴን የሚቃወሙ ሰዎች ችግራቸው ሰብአዊ በሆነ መንገድ እያሰቡ ነው። ደግሞ እውነት ነው፣ እኛ ሰብአውያን ነን። እግዚአብሔርን እንኳ ስንረዳው እንደ ሰው አድርገን ነው። ቃሉ እግዚአብሔር መንፈስ ነው ይላል። እኛ ግን እግዚአብሔርን ስንረዳው በሰው መልክ አድርገን ነው። የሚቀልን እሱ ነው፣ የምናውቀው እሱን ነው። እግዚአብሔር እጆቹ ተዘርግታለች እንላለን። ያ ጊዜ ይገባናል እጅ ለምን እንደምንዘረጋ። አባት ልጁን እጅ የሚዘረጋው ለማቀፍ ለመቀበል ነው። አይኖቹ በምድር ሁሉ ላይ ናቸው እንላለን። ጆሮቹ ያደምጣሉ እንላለን። ምንድን ያደረግነው እግዚአብሔርን በሰው ነው የመሰል ነው። ግን እግዚአብሔር አይን ጆሮ እንዳለው አናውቅም። ደግሞስ እግዚአብሔር ወንድ ነው ሴት? ግን የምንናገረው በወንድ ጾታ ነው። እግዚአብሔር እንዲህ አደረገ እግዚአብሔር እንዲህ አደረገች አላለም። አሁን በቅርብ ጊዜ እዚህ የአሜሪካን ሀገር ማዘር ጎድ የምትባል አምጥተዋል። ማዘር ጎድ የሴቶቹ ውጊያ ነው። ይሄ በሴቶች በኩል የተነሳ ውጊያ ማዘር ጎድ ይሏታል። እናት አድርገዋታል። እግዚአብሔርን እኛ በቃሉ የቀረበልን እንደ ወንድ ሆኖ ነው። እግዚአብሔር እንዲህ ይላል፣ እግዚአብሔር ዓለምን ወደደ፣ እግዚአብሔር ፈጠረ፣ እግዚአብሔር ተናገረ። በወንድ ጾታ ነው። እግዚአብሔር ወንድ ነው ማለት አይደለም። ወንድ ነው ማለት አይደለም፣ መንፈስ ነው። ሴቶችም የወጡት ከእግዚአብሔር ነው፣ በእግዚአብሔር አምሳያ ነው። ወንድም የተፈጠረው እግዚአብሔር አምሳያ ነው። ስለዚህ እግዚአብሔር ሁለቱንም ባህሪያት ይዟል። ነገር ግን ቃሉ እግዚአብሔርን ሲያቀርብልን ወንድ አድርጎ ነው የሚያቀርብልን ለመረዳት እንድንችል። ስለዚህ እግዚአብሔርን ሰብአዊ በሆነ መንገድ በጣም አታስቡት። በተለይ ስላሴ ላይ ስትመጡ ማዘርጎድ የምትባላለች። አዎ እሺ። ፐርሰን የሚለው ቃል ሰው ነው ብላችሁ ለይታችሁ ከተረዳችሁት ስላሴን ለመረዳት ያስቸግራችኋል። ሶስቱም መንፈስ ናቸው። ፐርሰናሊቲ ያለው መንፈስ፣ የሚያስብ መንፈስ፣ የሚዳስስ መንፈስ። እንዴት እንደሆነ አላውቅም። እኔ እዚሁ ምድር ላይ ከእናንተ ጋር ነው የምኖረው፣ እንደ እናንተው ነው የማስበው። የመንፈስ አሰራርና የስጋ ለበስ አሰራር ጨርሶ የተለያየ ነው። እንግዲህ የጥንት አበውና የዛሬዋን ቤተ ክርስቲያን ስላሴን የሚረዱት በዚህ መንገድ ነው። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ሶስቱ አምላክ ግን ሶስቱ ግን አንድ አምላክ። ሶስት አምላክ አይደለም። ወይም በቀደም እዚህ ስክሪን ላይ አንዷ ጽፋ ሄደች፣ አንዷ የመሐመድ ልጅ ሶስት ራስ ያለው አውሬ ብላ ጽፋ ሄደች። ድንቁርና ነው ይሄ፣ ድንቁርና፣ አለመረዳት ወይም ለመማር አለመፈለግ ነው። በዚህ በሳይንስ ዘመን ኦፕን ማይንድድ እንድንሆን ያስፈልጋል። ምክንያቱም ብዙ ማናውቀው ነገር ብዙ ወደ ጠፈር አስትሮኖቶች እየተጓዙ ብዙ ምርምር እያመጡ ከዚህ ከምድር ላይ የተለየ ጥናት እያመጡ ነው። እዚህ ምድር ላይ ያወጡት የሎስ ኦፍ ፊዚክስ ለምሳሌ እንደ ግራቪቲ አይነት ነገር እዛ የተለየ ነው። እዛ የተለየ ነው። በፍጥነት በስፒድ ምክንያት ስፒድና ታይም ያላቸው ሪሌሽንሽፕ አስተሳሰባችን በሙሉ ለውጦታል። ለምሳሌ አንስታይን ያመጣው ቲዮሪ በብርሃን ፍጥነት ስፒድ ኦፍ ላይት 185,000 ማይልስ ፐር ሴከንድ የብርሃን ፍጥነት ስፒድ ኦፍ ላይት 185,000 ማይልስ ፐር ሰከንድ ወደ 300,000 ኪሎ ሜትር በሰከንድ ነው። ይሄ ፍጥነት 300,000 ኪሎ ሜትር በሰከንድ። በዛ ፍጥነት ስትጓዙ የታይም ኮንሴፕት ራሱ ይለወጣል። የጊዜ ኮንሴፕት በዛ ስፒድ ስትጓዙ የታይም ኮንሴፕቱ ከዛ ስፒድ በላይ ስትሄዱ ታይም ወደ ኋላ ይሄዳል። ለምሳሌ 4 ዓመት የሚፈጅ ጉዞ ብንጓዝ በዛ ስፒድ በ185 ማይልስ ፐር ሰከንድ ከአራት ዓመት በኋላ እንደርሳለን። 2013 ላይ እዛ እንደርሳለን። ፎር ላይት ይርስ። ከዛ ስፒድ በላይ ግን ከተጓዘን ታይም ወደ ኋላ ሄዳል ማለት ምንድነው? ዛሬ ተነስተን ከአራት አመት በፊት ዛን ደርሳለን። እንዴት ሊሆን ይችላል? በ2009 ከመሬት ተነስተን 2005 ጊዜን ወደ ኋላ ይወስደዋል። የስፒድና የላይት ስፒድና የታይም ሪሌሽንሺፕ ወደ ኋላ ይወስደዋል። ተመልሰን ልጅ ነው አለ ማለት ነው በአራት አመት። ከዛ ስፒድ እኩል ልክ በዛ ስፒድ ደግሞ ከሄድን ታይም ይቆማል። ምን ማለት ነው? ዛሬ ከጠዋቱ ሶስት ሰዓት ተነስተን ካለንበት ቦታ የአራቱን አመት ጉዞ ዛሬ ከጠዋቱ ሶስት ሰዓት እንደርሳለን። ይሄ ሁሉ ሳይንስ አሁን ዲስከቨር ያደረገው በፊዚክስ ያገኘው ምርምር ነው። ስለዚህ የስላሴ ነገር አልገባንም ገባን ብላችሁ አትጨነቁ። እግዚአብሔር ስንት ነገር እንደ እግዚአብሔር ብንረዳ እኛም እግዚአብሔር በሆን ግን እሱ ሰፊ ነው፣ ታላቅ ነው። የእሱ መረዳት ማንም የለውም። እግዚአብሔር ጥበቡ አይመረመርም፣ መንገዱ ሁሉ ጥልቅ ነው። ለእሱ እሱን ያማከረው የለም። እሱ ከምንም ጋር ልናወዳድረው አንችልም። እግዚአብሔር እግዚአብሔር ነው። እግዚአብሔር እግዚአብሔር ነው። ፐርሰን የምንለው የግሉ የሆነ ፐርሰናሊቲ ያለው አእምሮ ያለው አካል ያለው። ያ አካል ፊዚካል ሊሆን ይችላል፣ ስፒሪቹዋል ሊሆን ይችላል፣ መንፈሳዊ አካልም አለ ይላል ጳውሎስ። ስፒሪቹዋል ቦዲ አለ ይላል። ያ ስፒሪቹዋል ቦዲ ነው አንድም ሶስትም መሆን የሚችል። ወገኖች ባካችሁ ስሙኝ እዚህ ላይ፣ ያ ስፒሪቹዋል ቦዲ አንድም ሶስትም መሆን ይችላል። ፊዚካል ቦዲ ግን አንድም ሶስትም መሆን አይችልም። እኔና ባለቤቴ ምንም እንኳ በጋብቻ አንድ ብንባል ፊዚካል ቦዲ ስላለን ሁለት የተለያየን ሰዎች ነን። ወንበር ላይ ስንቀመጥ ጎን ለጎን ነው፣ ሌላ መቀመጫ ዘዴ የለም። ስፒሪቹዋል ቦዲ ግን ስንሆን ወሰን የለውም፣ ድንበር የለውም። ስፒሪቹዋል ቦዲ አንድም ሶስትም መሆን ይችላል። ይህን ካስታወሳችሁ የስላሴ ትምህርት ይህን ያህል ብዙ አስቸግራችሁም። ሌላው የእግዚአብሔር ልጅ የሚለው አጠራር የእግዚአብሔር ልጅ የሚለው አጠራር ሁልጊዜ አለ መጽሐፍ ቅዱስ ውስጥ። ኦልድ ቴስተመንትም አለ፣ ኒው ቴስተመንትም ውስጥ አለ። ኢየሱስ ክርስቶስ የሚለው ግን የእግዚአብሔር ልጅ ስንል ኢየሱስን መለኮታዊ ባህሪውን ነው የሚናገረው። የእግዚአብሔር ልጅ መለኮታዊ ባህሪውን። ኢየሱስ ክርስቶስ ግን ስንል ጌታ ኢየሱስ ክርስቶስ ስንል ለወልድ ከትንሣኤው በኋላ የተሰጠ ስም ነው። ዘ ሎርድ ጂዘስ ክራይስት ስንል ከትንሣኤው በኋላ ነው። የእግዚአብሔር ልጅ ስንል መለኮትነቱን ያመለክታል፣ ክብሩን ያመለክታል፣ ዘላለማዊነቱን ያመለክታል። የእግዚአብሔር ልጅ ስንል የሰው ልጅ ግን ስንለው ሰብአዊነቱን ይናገራል፣ ጊዜያዊነቱን ይናገራል። ዘ ሳን ኦፍ ማን ጌታ ኢየሱስ በሉቃስ ወንጌል ላይ ራሱን የሚጠራው ዘ ሳን ኦፍ ማን፣ ዘ ሳን ኦፍ ማን ይጠላል፣ ይሰቀላል፣ በሶስተኛው ቀን ይነሳል እያለ ሳን ኦፍ ማን ሰው መሆኑን ይናገራል። የእግዚአብሔር ልጅ ግን ስትሉ ስላሴ ውስጥ ይገባል፣ መለኮትነቱን፣ መለኮት ባህሪውን፣ ዲቪኒቲውን ይናገራል። ጌታ ኢየሱስ ክርስቶስ ወልድ የተባለው በስጋ ከመጣ በኋላ አይደለም፣ ከማርያም ስለተወለደ አይደለም። ወልድ የተባለው ልጅነቱ ዘላለማዊ ነው። ወልድ ዘላለማዊ ነው። እንደዚህ የሚናገሩ ጥቅሶች አሉ። ባለፈው ሳምንት ይህን ተምረናል። አብ ዘላለማዊ ነው፣ ኢተርናል። መንፈስ ቅዱስ ኢተርናል ነው፣ ዘላለማዊ ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ። አብ ወልድ መንፈስ ቅዱስ እርስ በርስ ሲነጋገሩ ሶስቱም በጊዜ ቅጽበት በአንድ ሞመንት ማለቴ ነው ሲገለጡ እናያለን። ቃሉን በቀጥታ እንደተነገረው መቀበል መተርጎም ነው የእኛ ስራ እንጂ ሞዲፋይ ማድረግ መለወጥ አይደለም። ለምሳሌ ወልድ ዘላለማዊነቱ የሚነግር ዕብራውያን 7:3 አለ። ዕብራውያን 7:3 ላይ ወልድ ኢተርናል መሆኑን ይናገራል። ስለ ኢየሱስ ክርስቶስ ክህነት ኢየሱስ ክርስቶስ የሌዊ ዘር አይደለም። ክህነቱ ለሌዋውያን የተሰጠው አይነት ክህነት አይደለም። የኢየሱስ ክህነት የተለየ ነው። ከይሁዳ ነገድ እንዴት አድርጎ ካህን ይወጣል የሚለውን ጥያቄ መልስ የምናገኘው ዕብራውያን 7:3 ላይ ነው። ካህናት የሚወጡት ከነ አሮን ከነ ሌዊ ከነ ሙሴ ከዛ መስመር ነው ካህናት የሚመጡት። ግን እዚህ ከይሁዳ ወገን የመጣ ካህን እናያለን። ዕብራውያን 7:3 አባትና እናት የትውልድም ቁጥር የሉትም፣ ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል ብሎ ስለ መልከ ጼዴቅ ይናገራል። አባትና እናት የትውልድ ቁጥር የሉትም፣ ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። ሚኪያስ 5:2 ላይ ሚኪያስ ማይካ 5:2 ላይ ሚልኪያስ ሳይሆን ሚኪያስ ትንሽ መጽሐፍ ናት ብትገኛ አገኘኋት። ሚኪያስ 5:2 አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ቤተልሔም የተወለደው የናዝሬቱ ኢየሱስ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል ይላል ጌታ ይባረክ። የኢየሱስን ዘላለማዊነት ሲናገር ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ፍጡር ቢሆን ኖሮ ከዘላለም አይሆንም ነበር። የዎች ታወሮች የሚሉት ምንድን ነው? እንትና ራሱ አሪዮስ ራሱ ያለው there was a time when the sun was not world ያልነበረበት ጊዜ ነበረ አብ እስኪፈጥረው ድረስ። አብ ከፈጠረው በኋላ ነው ወልድ የተገኘው የሚል የአሪዮስ ትምህርት ነው። ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል። ዕብራውያን 13:8 ላይ የምታውቁት ጥቅስ ነው። ብዙ ጊዜ ጴንጤዎች ለመጥቀስ የምንወደው ጥቅስ ዕብራውያን 13:8 ኢየሱስ ክርስቶስ ትላንትና ዛሬ እስከ ዘላለምም ያው ነው። ኢተርናል ወልድ ኢተርናል ነው፣ አብ ኢተርናል ነው፣ መንፈስ ቅዱስ ኢተርናል ነው። አሜን። ቀጥሎ አብ ወልድ መንፈስ ቅዱስ በተናጠል ሲሰሩ እናያለን። ይህንም ባለፈው ሳምንታት ጠቅሰነዋል። ለምሳሌ አብ ልጁን ወደ ዓለም ላከ ይላል። ይሄ ለሞዳሊስቶች ነው። አሁን እንግዲህ ስለ ሞዳሊስቶች እየተናገርኩ ነው። እነዚህ ኢየሱስ ክርስቶስ መልኩን ለውጦ ነው የሚመጣው፣ አብ አንድ ጊዜ ኢየሱስ ሆኖ ይገለጣል፣ አንድ ጊዜ መንፈስ ቅዱስ ሆኖ ይገለጣል ለሚሉት መልሱ ነው። አብ ልጁን ወደ ዓለም ላከ ይላል። አብ የት ቀረ? ሰማይ ቤት ቀረ? የተላከውስ የት መጣ? ምድር መጣ? ጆን 3:16 እግዚአብሔር ዓለምን ወዷልና ልጁን ሰጠ ይላል። ገላትያ 4:4 ላይ ዘመኑ ሲደርስ ከሴት እንደተወለደ፣ አንደኛ ዮሐንስ 4:9 ላይ እሱንም አነበዋለሁ። አንደኛ ዮሐንስ 4:9 አትሰልቹኝ። እንግዲህ ይሄ ምርምር ትንሽ ይከብዳል። እንዲህ አይነቱ ባይብል ስተዲ ትንሽ ይከብዳል። አጥንት እንደ መጋጥ ነው። ይሄ ትንሽ ከበድ ያለ ትምህርት ስለሆነ በተለይ ስለማንተያይ ብንተያይ ጥሩ ነበር፣ አንድ ክላስ ሩም ውስጥ ብንሆን። አንደኛ ዮሐንስ 4:9 በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። እኔ እዚህ ሞዳሊዝም አላይም። እግዚአብሔር አንድ ልጁን ወደ ዓለም ልኮታልና ልኮታልና እግዚአብሔር ራሱ ወደ ዓለም መጥቷል ይል ነበረ ሞዳሊስት ቢሆን ኖሮ ሐዋርያው ዮሐንስ። ልኮታልና አብና ወልድ በአንድነት መንፈስ ቅዱስን ሲልኩ እናያለን። ዮሐንስ 14:26 ላይ እኔ አብን ጠይቃለሁ፣ አብን መንፈስ ቅዱስን ይልካል። አብና ወልድ በአንድነት መንፈስ ቅዱስን ሲልኩ እናያለን። መንፈስ ቅዱስ የሚሰርጸው ከአብ ብቻ አይደለም፣ ከወልድም ጭምር ነው። እንደገና ሞዳሊዝም እዚህ ላይ ትርጉም አይሰጥም፣ ሊሰጥ አይችልም። አብ ልጁን እንደ ሌላ አድርጎ ደግሞ ይናገራል። ማርቆስ 1:11 ላይ ማርቆስ 1:11 ላይ ማርቆስ 1:11 አዎ መንፈስ እንደ ርግብ ሲወርድበት አየና የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል። ማን ነው ይህን? አብ ነው የሚናገረው። ልጁን እንደ ሌላ አድርጎ የምወድህ ልጄ አንተ ነህ። ሌላ ቢያንስ እዚህ ላይ ሁለት ፐርሰን ስናያለን። የምወድህ ልጄ አንተ ነህ። ዕብራውያን ምዕራፍ 1 ከቁጥር 8-12 በጣም ኢምፖርታንት ጥቅስ ነው። ይህ እንድታዩት ፈልጋለሁ። ዕብራውያን ምዕራፍ 1 ከቁጥር 8-12 እንደዚህ ይላል። አግኝቼዋለሁ እኔ። እሺ፣ ስለ መላእክት ከላይ ይናገራል። መላእክትን መናፍስት፣ አገልጋዮቹንም የእሳት ነበልባል የሚያደርግ ይላል እና ስለ ልጁ ግን ስለማ ስለ ልጁ ልጁ ማን ነው? ኢየሱስ ክርስቶስ። ይህን የሚናገር ማን ነው? አባት ነው። ስለ ልጁ ግን አምላክ ሆይ አምላክ ሆይ አብ ልጁን አድሬስ ያደርግ አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል የመንግስት በትር እንትን ቃል አታጥብቁት በትር እንዳትብላሽ እንዳታነቡት በትር ነው በትረ መንግስት ንጉስ የሚገዛባት የስልጣን ምሳሌ ብዙ ጊዜ ነገስታት ጄኔራሎች አይታችሁ እንደሆነ የብሪቲሽ ጄኔራሎች ትንሽ ዱላ ይዛሉ በእጃቸው ያቺ በትረ መንግስት ትባላለች ያገዛዝ ኦቶሪቲ ያገዛዝ ስልጣን ምሳሌ ናት የመንግስት በትር የቅንነት በትር ነው a rod of righteousness ጽድቅን ወደድክ አመጽንም ጠላ ስለዚህ እግዚአብሔር አምላክ ከጓደኞች ይድስት በደስታ ዘይት ቀባ መንፈስ ቅዱስ እግዚአብሔር አምላክ እግዚአብሔር አብ እግዚአብሔር ወልድን አምላኮ ይለዋል ከዛ በኋላ ደግሞ እግዚአብሔር አብ ደግሞ የእግዚአብሔር ወልድ አምላክ ይባላል ከጓደኞች ይልቅ በደስታ ዘይት ቀባ የተባለው መንፈስ ቅዱስ ነው ስላሴን እናያለን እዚህ ላይ እግዚአብሔር አብ ልጁን እንደ ሌላ አድርጎ ሲናገር አምላክ ሆይ ይለዋል እንዴት ነው አይጣፍጥም ይሄ ትምህርት ምልክትም አላይም ናፒቾ ነው እሺ ጌታ ይባርካችሁ ሌላ ቀጥሎ ወልድ አብን እንደ ሌላ አድርጎ ይናገራል ማቴዎስ 11:25 ወልድ አብን እንደ ሌላ ይህን ሁሉም ጥቅስ መዘረዝረው ሞዳሊዝም ወይም ሳቤሊያኒዝም የተባለውን ትምህርት ዲስፕሩቭ ለማድረግ ነው ወልድ አብን እንደ ሌላ አድርጎ ይናገራል ማቴዎስ 11:25 እንደዚህ ይላል በዛን ጊዜ ኢየሱስ መልሶ እንዲህ አለ አባት ሆይ የሰማይና የምድር ጌታ ይህን ከጥበበኞችና ካስታዎች ሰውረህ ለሕፃናት ስለገለጥክላቸው አመሰግናለሁ አዎ አባት ሆይ ፈቃድህ በፊት እንዲሁ ሆኗልና ወልድ አብን እንደ ሌላ ሰው አድርጎ አባት ሆይ ብሎ አነጋግሯል ሌሎች ጥቅሶች አሉ ብዙ ወልድ ደግሞ መንፈስ ቅዱስም እንደ ሌላ አድርጎ ይናገራል ያው እሱን ታውቁታላችሁ መንፈስ ቅዱስ ሲመጣ ያስተምራችኋል እኔን ያከብረኛል የሚመጣው ይነግራችኋል ስለ ኃጢአት እንደ ሰርድ ፐርሰን አድርጎ እንደ ሌላ አድርጎ ወልድ መንፈስ ቅዱስን እንደዛ አድርጎ ይናገራል እያንዳንዳቸው አብ ስለ ወልድ ወልድ ስለ መንፈስ ቅዱስ መንፈስ ቅዱስ ስለ ወልድ ስለ አብ ሲናገር እንሰማለን መንፈስ ቅዱስ ወልድን ያከብራል ወልድ አብን ያስከብራል በዮሐንስ 17 ላይ ጌታ ኢየሱስ ሲጸልይ ለማን ነበር የሚጸልየው አባት ሆይ እያለ አባት ሆይ ካንተ ዘንድ በነበረኝ ክብር አክብረኝ አንተና እኔ አንድ እንደሆን እነሱ አንድ ይሆኑ ዘንድ እያለ ወልድ ሲጸልይ እናያለን ሞዳሊዝም እዚህ ላይ ዋጋ ትርጉም የለውም አብ ነው መልኩን እየለዋወጠ በሶስት ሚና የሚገለጠው ብሎ ማለት ይሄን ሁሉ ጥቅስ ቀዶ እንደመጣል ነው እያንዳንዳቸው ግዑዝ አይደሉም ለሰው በሚሰጥ ተውላጠ ስም ነው የሚጠሩት እሱ እየተባሉ እሱ ይመጣል ያስተምራል ወደደ ዓለምን ወደደ ማ እርሱ አንድን ፍጡር አንድን ነገር ፐርሰን ካላላችሁት ኢምፐርሰን ነው ማለት ነው። ኢምፐርሰናል እግዚአብሔር ግዑዝ አይደለም። ሁሉን የፈጠረ ሰውንም ፐርሰንንም ድንጋዩንም እንጨቱንም የፈጠረ አምላክ ነው። ስለዚህ ነው እናንተ እኔን ከማን ጋር ታወዳድሩኛላችሁ? በማንስ ትመስሉኛላችሁ? ይላል ኢሳይያስ 40:18 ላይ እና በእውነት ትክክል አይደለም። አሁንም እግዚአብሔርን ከዚህ ከዛ ጋር አመሳስለን ከፍጡሩ ጋር ከእጁ ስራ ጋር አመሳስለን ስለ እግዚአብሔር መናገር ትክክል አይደለም። እሱ የሚሰገድለት አምላክ ነው እንጂ ከእንጨትም ከውሃም ከዛፍም ከፀሐይም ጋር የምናወዳድረው አምላክ አይደለም። ሶ ዴፊኒሽን ነው ሁሉ እስካሁን የፈጀውት ፐርሰን የሚለውን ነገር ለማስረዳት ነው። ትሪኒቲ ስንል ዋን ጋድ ኢን ትሪ ፐርሰንስ፣ ትሪ ስፒሪቹዋል ፐርሰንስ ኖት ትሪ ጋድስ። እስላሞች በሶስት አምላክ ታምናላችሁ ይላል። እኛ በሶስት አምላክ አናምንም፣ በሶስት አምላክ አናምንም። ኢየሱስ ክርስቶስ ጅብሪል ነው ብለንም አናምንም። ገብርኤል አይደለም ኢየሱስ ክርስቶስ፣ የቅዱሱ የእግዚአብሔር ልጅ ነው። አጋንንት እንኳን ይመሰክራሉ፣ አንተ ቅዱስ የእግዚአብሔር ልጅ ሆይ ልታጠፋን መጣህ ይላል ሰይጣን። ሰይጣን እንኳ ሪኮግናይዝ ያደርጋል ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑ። ስለ ሶስት አማልክት ወይም ሶስት ራስ ያለው አውሬ አይደለም የምንናገረው። እንደዛ እያሉ የሚሳደቡ ሰዎች አሉ። ዎች ታወሮች እንደዛ እያሉ ይሳደባሉ። ቃሉ ውስጥ የተጻፈውን አንለውጥም። አሪዎስ ነው ይህን ችግር የፈጠረው። አሪዎስ እንደምታውቁት ከ230 እስከ 336 ዓመተ ምህረት በዚያ መሀል የኖረ ነው። ቄስ ነበረ ድሮ አጀማመሩ። በኒቅያ ጉባኤ ላይ የተወገዘ እንዲሁም በኮንስታንቲኖፕል ጉባኤ ላይ የተወገዘ ሰው ነው። ኢየሱስ ያልነበረበት ጊዜ ነበር፣ ተፈጠረ። እሱ ታላቅ ፍጡር ነው ይለዋል አሪዮስ። ታላቅ ፍጡር ነው እሱ፣ ዘ ሃይስት ኦፍ ክሪኤሽን ይለዋል። ዘ ሴም ሰብስታንስ ሳይሆን ሲሚላር ሰብስታንስ ነው ይለዋል። ሲሚላር ሰብስታንስ ሆሞኡሲዮስ በማበል ፋንታ ሆሞይ አይን ይጨምርና ሆሞይ ኡሲዮስ ይለዋል። እስላሞችም የሚያምኑት በዛ ነው። ነቢይ ነው። እንደውም ማህዲው ሲመጣ የኢራኑ ማህዲ ሲመጣ 12ኛው ማህዲ አሁን ጉድጓድ ውስጥ ተደብቋል የሚባለው እሱ ሲመጣ ኢየሱስ የእሱ ረዳት ሆኖ ይመጣል ይላሉ። ሐዋርያው ዮሐንስ ባየሁት ጊዜ ፊቱ ወደቅኩ ይላል። ፊቱ ወደቅኩ። አሪዮስ ግኖስቲክ አይደለም። ስለ ግኖስቲክ ትንሽ እናገራለሁ ዛሬ። አሪዮስ ግኖስቲክ አይደለም። አሪዮስ አሪዮስ ነው። ስለ ግኖስቲክ ትንሽ ዝቅ ብዬ ጠቅሳለሁ። ሞዳሊዝም ወይም ሳቤሊያኒዝም የተባለው ሌላም ስም አለው፣ ሞናርኪያኒዝም ይባላል። ሞዳሊዝም፣ ሳቤሊያኒዝም አብ ወልድ መንፈስ ቅዱስ ሶስት ፐርሰን ሳይሆኑ አንድ ፐርሰን ነው። ቅድም የጠቀስኩት ሁሉ ጥቅስ እየተለዋወጠ በሌላ ስም ይመጣል። ማስኩን እየለወጠ ፊቱን የለወጠ ግን ያው አንድ ነው፣ አንድ ሰው ነው። ይህንን ትምህርት ያመጣው ሳቤሊየስ የተባለ 215 ዓመተ ምህረት ላይ ነው። እሱም ቄስ ነበረ። ይህን መናፍቅ ያመጣው ሳቤሊየስ የተባለው ቄስ ነበር። እና ምን ይላል? በመስቀል ላይ የሞተው አብ ነው፣ ምክንያቱም እኔና አብ አንድ ነን ብሏል። አብ በሶስት ሞድ ተገለጠ። በፍጥረት ዘመን አብ ሆኖ ተገለጠ፣ በመስቀሉ ላይ ወልድ ሆኖ ተገለጠ፣ በቅድስና መንፈስ ቅዱስ ሆኖ ተገለጠ። ጫፍ ጫፉ ትክክል ነው። ነገር ግን በመስቀል ላይ ወልድ ሆኖ ተገለጠ አብ። ታዲያ መስቀል ላይ የነበረው ለማን የጸለየው? አባቴ ሆይ የሚያደርጉትን አያውቁትምና ይቅር በሏቸው ብሎ የጸለየው አብ ነው። አባቴ ሆይ ብሎ የሚጸልየው ዚስ ኢዝ ሪዲኩለስ። በመስቀል ላይ አብ ነው የሞተው ነው የሚለው። ስለዚህ አብ በመስቀል ላይ ሆኖ ለአብ ጸለየ፣ አባቴ ሆይ ይቅር በላቸው ብሎ ጸለየ። ይህንን ሳቤሌስ የተቃወመው ተርተሊየን ነበር። በሰሜን አሜሪካ የኖረ በሰሜን አፍሪካ የኖረ ሰሜን አፍሪካ በዛ ዘመን አፍሪካ ትልልቅ ቴዎሎጂያንስ ነበሯት። ትልልቅ ቴዎሎጂያንስ እነ ኦጉስቲን እነ አትናቴዎስ ታላላቅ ሰዎች፣ እነኚህ ክርስትናን ቀርጸውልን የሄዱ ታላላቅ ሰዎች ነበሩ። በዚያን ጊዜ ትልልቅ ማይንድ አውጥታለች አፍሪካ። እግዚአብሔር ይመስገን። ክርስቶስ የክርስቶስን መስቀል የተሸከመው የቀሬናው ስምዖን ጭምር ትልልቆች ሰዎች ነበሩ። ዛሬ ጂዘስ ኦንሊ የሚባሉት የሚያስተምሩት ይህንን ነው። ኦኬ ብዙ ስለ እነሱ መናገር አልፈልግም። በብዙ ነገር ወንድሞቻችን ናቸው። በብዙ ነገር እዚች ላይ ብቻ እንለያያለን። ሌላው ዶሴቲዝም የተባለ ሄሪሲ ነበረ፣ መናፍቅ። ዶሴቲዝም ዶሴቲዝም የመጣው ከግሪክ ቃል ነው። ዶኬዮ ከሚለው ግሪክ ቃል ነው። ዶኬዮ ማለት የሚመስል፣ ሪል ያልሆነ ግን የሚመስል ማለት ነው። ይሄ ትምህርት ከሰባ ዓመተ ምህረት እስከ መቶ ሰባ ዓመተ ምህረት የገነነ ነበር። ከዛ ጠፋ። ጁልየስ ካሳኒየስ የሚባል ሰውዬ ነው ይህን ደግሞ ያመጣው። እሱ ደግሞ የሚለው ምንድን ነው? ክርስቶስ በስጋ አልመጣም። ምክንያቱም ማተር ኢቪል ነው፣ ስጋ ኢቪል ስለሆነ አምላክ ኢቪል ነገር ለብሶ አይመጣም። መንፈሳዊነት ወይም ስፒሪት የገባበት ኢየሱስ ሲጠመቅ ነው። ሲሰቀል ግን ያ ስፒሪት ጥሎት ሄደ። ሰዎች እኮ ጉድ ነው የማያመጡት ነገር የለም። ኢየሱስ ከሞት አልተነሳም ይላሉ። ልክ እስልምና ነው ይሄ። እስልምና በቁርአኑ ሱራ አራት ቁጥር 156 ላይ እንደዚህ ይላል፣ መሲሁን ኢየሱስን የማርያምን ልጅ እግዚአብሔርን ሐዋርያ ገደል ነው ይላሉ። ነገር ግን አልገደሉትም፣ አልሰቀሉትም፣ እርሱን የመሰለ እንጂ። ሱራ አራት ቁጥር 156 እርሱን የመሰለ እንጂ። ዶሴቲዝም ነው ይሄ። ራሱ ብዙ አላወራም ስለ እሱ። ግኖስቲክስ ቅድም እህታችን ጠቅሳ ነበረ ስለ አሪዮስ። ግኖስቲክስ ከሁለት መቶ እስከ ሶስት መቶ ዓመተ ምህረት በጣም የተስፋፋ ትምህርት ነበር። ግኖሲስ ግሪክ ቃል ነው። ኖ ነው ስፔሻል ኖሌጅ እውቀት ልዩ ስውር እውቀት አለን ነው የሚሉት ልዩ ስውር እውቀት ተገልጦልናል እና ሳልቬሽን በእውቀት ነው ሳልቬሽን በእውቀት ነው የዛሬው ኒው ኤጅ ሙቭመንት ጋር የተመሳሰለ ነው የዛሬው ኒው ኤጅ ሙቭመንት ግኖስቲክ ነው ሐዋርያው ዮሐንስ ብዙ 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 የጻፈው ወንጌሉም ውስጥ መልእክቶቹም ውስጥ የጻፈው ይሄን ግኖስቲዝም ለመቃወም ነው ኢየሱስ ክርስቶስ በስጋ አልመጣም የሚል በስጋ መጥቷል ከሚል በስተቀር እግዚአብሔርን አያውቅም እያለ አላህ አስመሳይ ነው That's right, Uro, that's right. Okay. Yebunul kidanu Yahweh, evil God nabbara, kufu God nabbara. Hewanin yasasat ibab, seitan sayhon, samayin na mudrun kafattaro amlak, bafit yanabbara, leila amlak nou, kazyanu yamattau. Ibabu lifattin sayhon, አዳምን አይሆንም ሊያስጠነቅቃቸው ነው የመጣው ይሄ በቅርብ ጊዜ በቴሌቪዥን በምናምን የምንሰማው ጎስፕል ኦፍ ቶማስ ለምሳሌ ናገማዲ የተገኙት ጽሁፎች በ1945 ናገማዲ ግብጽ ሀገር ነው ጎስፕል ኦፍ ሜሪ ማግደሊን ማርያም መግደላዊትን ከሐዋርያት አንዱ ናት ይላታል ቫለንቲነስ የሚባለው ሰው ያስተማረው ይሄ ኢየሱስ ክርስቶስ እና ማርያም መግደላዊት ልዩ አፌር ነበራቸው እያሉ መጽሐፍ የሚሸጡ ሰዎች ይሄ ሁሉ ከግኖስቲክ ቲችንግ የመጣ ነው ግኖስቲዝም እና ሐዋርያው ዮሐንስ በቃል ውስጥ ደጋግሞ የሚጽፈው እነሱ ለመቃወም ነው። አንደኛ ዮሐንስ 4 ከቁጥር 1 እስከ 3 ያለውን አነብላችኋለሁ ወደ መጨረሻው እየደረስኩ ነው። አንደኛ ዮሐንስ ምዕራፍ 4 ያው እኔ አግኝቼዋለሁ። አንደኛ ዮሐንስ ምዕራፍ 4 ይሄን አነብላችኋለሁ። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና የእግዚአብሔርን መንፈስ በዚህ ታውቃላችሁ። ዋው! ይኸው ስለ ግኖሲዝም ነው የሚናገረው እዚህ። የእግዚአብሔርን መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ሃሌሉያ! ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ እግዚአብሔር አይደለም። ይህም የክርስቶስ ተቃዋሚው መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁንም እንኳ በዓለም አለ። ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ አሸንፋችኋቸውማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። እነርሱ ከዓለም ናቸው፣ ስለዚህ ከዓለም የሆነው ይናገራሉ። እነማ? ግኖስቲክስ። ዓለሙም ይሰማቸዋል። እኛ ከእግዚአብሔር ነን። እግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ አይሰማንም። የእውነትን መንፈስና የስህተትን መንፈስ በዚህ እናውቃለን ብሎ ሐዋርያው ዮሐንስ ስለ እነዚህ ሰዎች ይጽፋል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንግዲህ በዛ ጨቅላ በነበረችበት ዘመን በዛ ጨቅላ በነበረችበት ዘመን ሰይጣን ቤተ ክርስቲያንን ደጋግሞ 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 ተፈታተናት። በመጀመሪያ በመከራ ሐዋርያትን እየወሰደች በመግደል በማሰር በዚህ መንገድ ቤተ ክርስቲያንን ለማዳከም ሞከረ ሰይጣን። ያ አልሆነለት ሲል ደግሞ በሐሰት ትምህርት ጀመረ። በሐሰት ትምህርት ስደቱ ሲያቆም የሮማ መንግስት ክርስትናን ናሽናል ሪሊጅን አድርጎ ሲያውጅ እያንዳንዱ ሰው ክርስቲያን መሆን ጌጥ በሆነበት ጊዜ፣ ወግ በሆነበት ጊዜ ስደት ቆመ። ሰይጣን አሁን ታክቲኩን ለወጠና በሐሰት ትምህርት ገባ። ይሄ ተቃቀስኳቸው፣ ሌሎችም አሉ በጣም በብዛት። ያ የሐሰት ትምህርት ነገር አልቀረም። ለምሳሌ ሳቤሊያኒዝም ያልኳችሁ በጥንት ዘመን የነበረው ጠፍቶ ነበረ። እንደገና እዚህ ካሊፎርኒያ ውስጥ በ1913 በ1915-13 ዓመተ ምህረት ካሊፎርኒያ ውስጥ ብቅ አለና ራሱ ትልቅ ቸርች ከፈተ። ትልቅ ዲኖሚኔሽን ሳቤሊያኒዝም ወይም ሞዳሊዝም ከሐሰት ትምህርት ዛሬም አለ። ሌላው ሰይጣን ቤተ ክርስቲያን የሚፈታተንበት እናንተና እኔም በምቾት ነው። በምቾት በተድላ በፕሮስፔሪቲ ሶስቱም ለቤተ ክርስቲያን ጥሩ አይደለም። መከራው ይሻላል ከሆነ አይቀር መከራው። የኢትዮጵያ ቤተ ክርስቲያን እንደዚህ በእድገት የፈነዳችው በመከራ ምክንያት ነው። በመከራ በግድያ በእስራት ምክንያት ነው። ሰይጣን ግን ሶስቱንም ያመጣል። በመከራ ለማዳከም፣ በሐሰት ትምህርት ለማዳከም፣ በምቾት። ምቾት ደግሞ ቬሪ ዴንጀረስ። ምቾቱ ደግሞ በጣም አደገኛ ነው። ዛሬ እናንተና እኔን ከአልጋ እንኳ ወርደን እንዳንተኛ ያደረገን ይሄ ምቾት ነው። የዛሬውን ትምህርት እዚህ ላይ አበቃለሁ። ኦልሞስት 1:20 ተናግሬ ያለሁ። እግዚአብሔር አብዝቶ ይባርካችሁ። እንድንጠነቀቅ ያስፈልጋል። እንድንነቃ ያስፈልጋል። ቃሉን ደግሞ እንድናውቅ፣ ቃሉን ደግሞ እግዚአብሔር እንደሰጠን የሚገባንን ተረድተን የማይገባንን በእምነት ይዘን በእግዚአብሔር ፊት እንድንመላለስ ያስፈልጋል። ቃሉን ወቁ። ቃሉን ማወቅ አለባችሁ። ለሰዎች በፍቅር የቆማችሁበትን መሰረት ለማስረዳት የምትችሉት ቃሉን ስታውቁ ነው። ይህን ለማድረግ እግዚአብሔር አብዝቶ ይርዳችሁ። እንጸልያለን። ከዛ በኋላ ማይክሮፎን ለሌሎች ደግሞ አገልግሎት ላላችሁ መዘመር የምትፈልጉ ሌላም ነገር ጌታ መንፈስ ቅዱስ ልባችሁ ላይ ያስቀመጠውን ለማድረግ ለምትፈልጉ ሰዎች ማይክሮፎን እሰጣለሁ። ጌታ ሆይ ስለ ቃልህ እናመሰግናለን። አንተ ሁሉን ትረዳለህ። እኛ መረዳት ሳይኖረን ብለን እንለፈልፋለን። ልባችንን ንካ፣ አስተምረን፣ እውነቱን አሳየን። ስለ ቃልህ ተመስገን። ሰማይና ምድር ያልፋሉ፣ ቃሌ አያልፍም ብለሃል። ስለዚህ እናመሰግናለን። ቃልህን ደግሞ ወደ ግራ ወደ ቀኝ ሳንል እንድናስተምር እርዳን። የምናውቀውን እንደምናውቅ የማናውቀውን ደግሞ በትህትና አለማወቃችንን እግዚአብሔር ሆይ ተመስገን። ዛሬ በዚህ ክፍል ስላሉት ወንድሞቼ፣ እህቶቼ፣ አባቶቼ ሁሉ አመሰግናለሁ። ሁሉም ቁም ነገር ሰጥተው በዚህ ጊዜ ተሰብስበው ቃልን ስለሰሙ እግዚአብሔር ተመስገን። ቃልህ ህይወት ነው፣ ህይወት ይሁንልን። እናመሰግናለን ይህን እድል ስለሰጠን። ክብር አንተ ከፍ በል። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ለአንተ እንሰግዳለን። በኢየሱስ ክርስቶስ አሜን አሜን። አሁን እንግዲህ የወርሺፕ ጊዜ ይመስለኛል። ጌታ ኢየሱስ አብዝቶ አብዝቶ ይባርካችሁ። ቴክ ዘ ማይክ።